ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ኢትዮጵያን ድምፅ ሬዲዮ አገልግሎት በየሳምንቱ ረቡዕ ለአትላንታና አካባቢው እንዲሁም ደግሞ ለመላው ዓለም አድማጮች በድህረ ገጽ የሚያሰማውን ሀገር በዚህ ሰሞን የተሰኘ ፕሮግራማችን ማሰማ ይጀምራል። ፕሮግራማችን ለመከታተል በድህረ ገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ፕሮግራማችን በቀደምትነት በ አሸናፊ ዜና እንጀምራለን። እንደምን ሰንብታለሽ አሸናፊ? ወንተ ወደ ዜናው አመራለን።
በቀጥታ የሬዲዮ ስርጭት የምትከታተሉ የአትላንታ አድማጮች እንዲሁም በመላው ዓለም በድረገጻችን የምትከታተሉን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ሐምሌ 6 2008 ዓ.ም ነው። ዜናውን ከአዲስ አበባ ማተማችሁ አሸናፊ ብርሃኑ ነኝ። የሳምንቱ ዋና ዋና ዜናዎች የሐዋሳ ኢንዱስትሪ ፓርክ ኢትዮጵያን ቀዳሚ የአምራች ኢንዱስትሪ ባለቤት የማድረግ አካል መሆኑን ጠቅላይ ሚኒስትር ኃይለማርያም ገለጹ። በሰሜን ጎንደር ዞን በመንቀሳቀስ የግድያና አፈና ተግባር ሲያከናውኑ በቆዩ ተጠርጣሪ ወንጀለኞች ላይ እርምጃ ተወሰደ። በ2008 ከቱሪዝም ዘርፍ ከ3.4 ቢሊዮን ዶላር በላይ ገቢ መገኘቱ ተገለጸ የሚሉት ናቸው። ከዜና በኋላ እንደተለመደው በሰሞኑ አበይት የሀገር ቤት ጉዳዮች ላይ እንወያያለን። አብረንም ቆይ። አሁን ዜናዎቹን በዝርዝር አሰማቸው። በ250 ሚሊዮን የአሜሪካ ዶላር የተገነባው የሐዋሳ ኢንዱስትሪ ፓርክ የፌዴራል ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ከፍተኛ የመንግስት ባለስልጣናት በተገኙበት በዛሬው ዕለት ተመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙ ጠቅላይ ሚኒስትር ኃይለማርያም ፓርኩ ከፍተኛ ጥራት ያለውን ኢንቨስትመንት በመሳብ የኢኮኖሚ መዋቅራዊ ሽግግር ለውጥን ለማረጋገጥ ይረዳል ብለዋል። ፓርኩ አካባቢ ሳይበክል ኢኮኖሚን ማሳደግ እንደሚቻል ማሳያ ግዙፍ ፕሮጀክት መሆኑን ጠቅላይ ሚኒስትሩ የተናገሩት አምራች ኃይሉን ከአነስተኛ ወደ ከፍተኛ የማምረት አቅም ወደሚጠይቅ ዘርፍ በማዞርም የኢንዱስትሪውን ውጤታማነት የሚያረጋግጥ ፕሮጀክት መሆኑንም ተናግረዋል። የመሰል ፕሮጀክቶች መስፋፋት በኢንዱስትሪ ዘርፍ ለማስመዝገብ የታቀደውን ልማት ለማሳካት ይረዳል ያሉት ጠቅላይ ሚኒስትሩ ፓርኩ ቀዳሚ ሰርቶ ማሳያ መሆኑንም አንስተዋል። ከፍተኛ የውጭ ኢንቨስትመንትን በመሳብ ሀገር ውስጥ ባለሀብቶችን አቅምና ተወዳዳሪነት ለማሳደግ እንደሚረዳም ነው ጠቅላይ ሚኒስትሩ የገለጹት። የሐዋሳ ኢንዱስትሪ ፓርክ ለ60 ሺህ ዜጎች የስራ እድል ይፈጥራል። በአመት 1 ቢሊዮን ዶላር ያህል የውጭ ምንዛሪ እንደሚያስገኝም ይጠበቃል። በሰሜን ጎንደር ዞን የተለያዩ አካባቢዎች በመንቀሳቀስ የተለያዩ የግድያና የአፈና ተግባር ሲያከናውኑ በቆዩ ተጠርጣሪ ወንጀለኞች ላይ ረጅም ጊዜ የፈጀ ክትትል ሲደረግና ተጨባጭ ማስረጃ የማሰባሰብ ስራ ሲከናወን ከቆየ በኋላ ከፍርድ ቤት ህጋዊ ማገኛ ፍቃድ በማውጣት የፌዴራል ፖሊስ ልዩ የጸረ ሽብር ቡድን በትላንትናው ዕለት እርምጃ ወስዷል። ኤርትራና በሌሎች የውጭ ሀገራት ከሚገኙ አሸባሪና ጸረ ሰላም ኃይሎች የጦር መሳሪያ፣ ገንዘብና መሳሪያ እየተቀበሉ ሲንቀሳቀሱ የቆዩት እነዚህ ተጠርጣሪ ወንጀለኞች ሲፈጽሟቸው ከቆዩት በርካታ ወንጀሎች መካከል ሰኔ 7 2008 ዓ.ም አንድ ሰላማዊ ዜጋ በማፈንና በማገድ ከቤተሰቦቹ በርከት ያለ ገንዘብ ለመዝረፍ ሙከራ አድርገዋል። ሰኔ 1 2008 ዓ.ም በትግራይ ምዕራባዊ ዞን ዳንሻ ከተማ ጨለማን ተገን በማድረግ በጦር መሳሪያ አንድ ሰው ገድለዋል። በተመሳሳይ ሁኔታ በዚህ ወር በተለያየ ጊዜ በጠገዴ ወረዳ ጉርቢና ሰርቆ በተባሉ አካባቢዎች እየተንቀሳቀሱ በመንግስትና በተሽከርካሪዎች ላይ ከፍተኛ ጉዳት ሲያደርሱ ቆይተዋል። የግብረ ኃይሉ መግለጫ እንዳመለከተው ተጠርጣሪ ወንጀለኞቹ ከኤርትራና ከሌላ የውጭ ሀገራት በሚሰጣቸው የተለያዩ አይነት ድጋፍ እየታገዙ ለተከታታይ የአፈናና የግድያ ተግባር ራሳቸውን በከፍተኛ ደረጃ በማደራጀት ላይ የነበሩ ናቸው። ኢትዮጵያ በተጠናቀቀው በጀት አመት ከቱሪዝም ዘርፍ ከ3.4 ቢሊዮን የአሜሪካ ዶላር በላይ ገቢ ማግኘቷን የባህልና ቱሪዝም ሚኒስቴር አስታወቀ። ይህ ገቢ ባለፈው አመት ተገኘው 2.9 ቢሊዮን ዶላር ጋር ሲወዳደር የግማሽ ቢሊዮን የአሜሪካ ዶላር ጭማሪ ያለው ነው። ገቢው የተገኘው ሀገሪቱን ከጎበኙ ከ910 ሺህ በላይ የውጭ ሀገር ጎብኚዎች ሲሆን የጎብኚዎች ቁጥር ዘንድሮ በ136 ሺህ ከፍ ብሏል። ጎብኚዎቹ ለመዝናናት፣ ለንግድ፣ ለትራንዚት፣ ለስብሰባ፣ ለኤግዚቢሽን እና ኮንፈረንስ ለዘመን ጥየቃና ለተለያዩ ጉዳዮች የመጡ ናቸው። በሚኒስቴሩ የህዝብና የዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኛ ባተ የአንድ ዓመት አፍሪካ ዘመናት አስመልክቶ በሰጡት ጋዜጣዊ መግለጫ ላይ እንዳሉት በዚህ ዓመት ከዘርፉ ለተገኘው ገቢ ማደግና ለጎብኚዎች ቁጥር መጨመር ሀገሪቱ በርካታ ዓለም አቀፍ ጉባኤዎችን ማስተናግዷል። የግል ድርጅቶች የሚያዘጋጇቸው የቢዝነስ ኮንፈረንሶች እና ኤግዚቢሽኖች ከፍተኛ አስተዋጽኦ አድርገዋል። በአሁኑ ወቅት በአማካይ በወር ከ88,000 በላይ የውጭ ሀገር ቱሪስቶች ወደ ኢትዮጵያ ይገባሉ። አማካይ የቆይታ ጊዜያቸውም 16 ቀናት ደርሷል። ከአዳማ እስከ አዋሽ የሚገነባውን አዲስ የፍጥነት መንገድ ግንባታ ለመጀመር ዝግጅቱ መጠናቀቁን የኢትዮጵያ መንገዶች ባለስልጣን አሳወቀ። የባለስልጣን ዋና ዳይሬክተር አቶ አራያ ድርማ እንደገለጹት የአዲስ አዳማ የፍጥነት መንገድ ቀጣይ ክፍል የሆነው መንገዱ በሁለተኛው የእድገትና ትራንስፎርሜሽን እቅድ ይጠናቀቃል። የአዳማ አዋሽ የፍጥነት መንገድ ግንባታ በቻይና ኤግዚም ባንክ የገንዘብ ድጋፍ የሚገነባ ሲሆን 130 ኪሎ ሜትር ርዝመት እንዳለው የገለጹት ዋና ዳይሬክተሩ ግንባታውን ለማስጀመርም ባለስልጣኑ በጨረታ ላይ እንደሚገኝ ገልጸዋል። ከአዳማ አዋሽ እና ከሞጆ ጥቁር ውሃ ድረስ የሚገነቡት የፍጥነት መንገዶች ተመሳሳይ ዲዛይን እንደሚኖራቸው ያነሱት ዋና ዳይሬክተሩ መንገዶቹ በሁሉም አቅጣጫዎች ሁለት መስመሮች የሚኖራቸው ሲሆን በአጠቃላይ 4 መስመሮች ይኖራቸዋል ተብሏል። የኢትዮጵያ አየር መንገድ የአፍሪካ ምርጥ የተባለበትን ሽልማት ስፓይስ ትራክስ ከተሰኘ ዓለም አቀፍ ድርጅት ተቀበለ። አየር መንገዱ ሽልማቱን ያገኘው ምርጥ የአፍሪካ አየር መንገድ ሰራተኞች በተባለው ዘርፍ ነው። አየር መንገዱ ሽልማቱን ሲያሸንፍ ሁለተኛ ጊዜ መሆኑን ለኢትዮጵያ ዜና አገልግሎት በተላከ መግለጫ ተጠቅሷል። ሽልማቱ የደንበኛ እርካታን፣ የበረራ ላይ መዝናኛን፣ የምግብ የመጠጥ መስተንግዶንና ንጽህናን መሰረት ያደረገ ነው። የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ሽልማቱን ለንደን ውስጥ በተቀበሉበት ወቅት እንደተናገሩት ሽልማቱ የደንበኞችን እርካታ ለማሻሻልና ስራን በብቃት ለማከናወን ያነሳሳል። ከትላንት በስቲያ ሰኞ 4/2008 ዓ.ም በመላ ኢትዮጵያ መሰከት የጀመረው የዩኒቨርሲቲ መግቢያ 12ኛ ክፍል ብሔራዊ ፈተና ዛሬ በሰላም ተጠናቋል። ፈተናው በተሰጠባቸው 3 ቀናት ተማሪዎችን በማህበራዊ ሚዲያ ከሚነዛ ውዥንብር ለመጠበቅ ማህበራዊ ሚዲያዎች በፌስቡክና ትዊተር እንዲዘጉ መደረጉ ይታወሳል። በመጨረሻም 7ኛው የኢትዮጵያ ሶማሌ ክልል ዲያስፖራ ሳምንት እየተከበረ ነው። ለአንድ ሳምንት በሚቆየው በዓል ከተለያዩ ሀገራት የመጡ የክልሉ ተወላጆች በጅግጅጋ ታድመዋል። የክልሉ ርዕሰ መስተዳድር አቶ አብዲ መሐመድ ዑመር የዲያስፖራ ሳምንት መከበር በመላው ዓለም የሚገኙ የክልሉ ተወላጆች ለክልሉ የነበራቸውን የተዛባ አመለካከት ለመቀየር የጎላ አስተዋጽኦ እንዳለ ገልጸዋል። በክልሉ ስላለው ሰላም፣ ልማት እና እድገት ትክክለኛ ግንዛቤ እንዲይዙ በማድረግ ረገድም ጠቀሜታው የላቀ ነው። በውጭ የሚኖሩ የክልሉ ተወላጅ ባለሀብቶች በ ሀገራዊና ክልላዊ የልማት ዘርፎች ላይ ተሳትፎ እንዲያደርጉ ምቹ ሁኔታ መፍጠሩን ጠቁመዋል። ባለፉት የክልሉ ተወላጆች 10 ቢሊዮን ብር ካፒታል በማስመዝገብ በተለያዩ የልማት ስራዎች ላይ መሰማራታቸውን የክልሉ የዲያስፖራ ኤጀንሲ ገልጿል። የኤጀንሲው ኃላፊ አቶ በሽር አህመድ እነዚህ ተወላጆች መዋለ ንዋያቸውን በማፍሰስ የክልሉም ልማት እየደገፉ መሆናቸውን ለ18,129 ዜጎችም የቋሚና የጊዜያዊ የስራ እድል መፍጠራቸውን አስታውቀዋል። እንግዲህ ዘውዱ ለዕለቱ ያሉ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል።
Hey. ስንል ነው ኢትዮጵያ የማናት የኛናት ናቴ የማናት ራስማዝዳቂ ውስጥ ከፋት ገብቶ እንቅልፍ የማይተኛው ዘራ ቋጣሪያት እረስስ የማኑ አሁ አሁ ካልፈታነው የቂሙ ቋጠሮ ነገን ነገን ጣፍታን ጣፍታይ ዛሬ እንዳይቆንድሮ
አድማጮች የምትደምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን በመከተለው ዳሸናፊ ነው እናመራ መልሰን። አሸናፊ በዚህና ላይ የሰሜን ጎንደር አካባቢ የተከሰተ ግጭትና መንግስት በቁጥጥር ስር አውያቸዋል የሚላቸውን ተመልክቶ ዜና ሰርተነ በእና እንደሱን ተመልከት እንደመልከተና ምንድነው እኔ የኤርትራ መንግስት ተመታ ተንሽ ተቆረቆመ እየተባለ ነው ግን አሁንም ቢሆን ስራውን እየሰራ ይመስላል ከመንግስት መግለጫ በመነሳት ምንም ታቆ ነገር አለ ለዚህስ ነገሮች ከዚህ በፊት አስተውሳለሁ በከመልካ መሰደር ጋራ በመናወራበት ጊዜ ተገኔና አካባቢ የነ ሁመረና አካባቢ የገለጽካቸው አንዳንድ አስተያየቶች ነበሩ እሱን ተመሰረት አድርገና እንዴት እየተጀመረ እየተስተነሳ እንደዚህ ከዚህ እንጀምር እስኪ
እንግዲህ አሁን ዜናው ላይ የተጠቀሰው ባጭሩ ሰው ሌሎች ሚዲያዎች ኖርተውታል የብሔራዊ መረጃና ደህንነት መግለጫ ጉዳይ ሰሜን ጎንደር ውስጥና ምዕራብ ትግራይ የተለያዩ የሚንቀሳቀስ አንድ ቡድን አለ። እንግዲህ ያ ቡድን ትላንትና በዚህ ደግሞ እሱን እንደገለጸው
አዎ
የወልቃይት የአማራ ብሔረተኝነት የማንነት ጥያቄ ኮሚቴ ነኝ ብሏል። ይሄ ቡድን ነው ቡድኑ ራሱ ሲንገልጽ ይሄንን ያለው የመንግስት መግለጫ ግን ወንጀል ድርጊት ነው ያስቆጨው ነው ያለው። እንግዲህ ይሄ ቡድን ሲንቀሳቀስ መንቀሳቀስ ከጀመረ አዲስ አይደለም። አሁን ሰሞኑን ግን ይሄ እንቅስቃሴው ጎጥ እንቅስቃሴውን በተመለከተ መረጃ ሲያሰባስብ ነው የቆየው የግብራይሉ እና ቀደም ዘናው ላይ እንደተቀቀስኩት እንግዲህ ያው ሽፈጽመዋል አታና ለበሰዎችን አግተው ገለምጡ የሚሉበት ሁኔታ ማለ በአካባቢው የሚንቀሳቀሱ በምዕራብ ትግራይና በዚህ በሰሜን ጎንደር ዞን አካባቢ የሚንቀሳቀሱ የመንግስትና የተሽከርካሪዎችም ላይ ተኩስ ይከፍታሉ፣ ዘረፋ ይፈጽማሉ። እነዚህ ወንጀሎች ላይ ተጨባጭ ማስረጃ አለኝ ብሏል እና ከዚህ በተጨማሪ ድጋፍ የሚያገኙት እነዚህ ሰዎች ከኤርትራ ውስጥና ከኤርትራ ውጪ በሚንቀሳቀሱ አሸባሪ ቡድኖች ወይም ህገ መንግስታዊ ስርዓቱን በኃይል መናድ አለብን በሚሉ የሚጥቂ ቡድኖች ነው። ያው ግን ከውጭ ሀገር ዶላር እያዋጡ ይልኩላቸዋል። ይሄኛው ቡድን ቢሆን ያን ያህል ትልቅ አይደለም። ይጥቂ ነው ግን የወንጀል ድርጊት ላይ ተሰማርቶ ተገኝቷል እና ጸረ ሽብር ግብረ ኃይሉ ምንድን ነው ያደረገው? እነዚህ ማስረጃዎች ካገኘ በኋላ ጉዳዩ ወደ ፍርድ ቤት ነው የወሰደው። እነዚህ ሰዎች መክሰስ የሚያስችለኝ ማስረጃ አግኝቻለሁ፣ ስለዚህ በቁጥጥር ስር አውዬ በዚህ ከባድ ወንጀል ክስ ለመሰረባቸው ነው ይላል ፍርድ ቤት። ማዘዣ የአረስት መያዣ ወረቀት ይሰጣቸዋል። ይህንን የመያዣ መጥሪያ ማለት ነው። ይህንን የመያዣ መጥሪያ ይዘው ይሄዳሉ። አራቱን ሰዎች በሰላም ይዘዋቸዋል። ምንም ውዝግብ አልተነሳም። እንዳንዱ ብሔራዊ ላይ ሲያወራለን በር ሰብረው አፋኞች ምናምን ምናምን ሲሉ የትኛውም ሀገር ዩኒፎርም የለበሰ ፖሊስ አፋኝ አይባልም። ዩኒፎርም ለብሰዋል ፖሊሶች ናቸው። የፌዴራል ፖሊስ የለበሱ እያለ አፋኞች ይላል። የፌዴራል ፖሊስ ሰውን በፍርድ ቤት ማዘዣ የመያዝ በእጅ የተሰጠ ስልጣን ያለው ይህንን ያደረገው አፈና አይደለም፣ በይፋም የተደረገው አፈና ማለት ሰውን እነሱ እንዳደረጉት ደብቀው መውሰድ ማለት ነው። ይሄ በፊት ለፊት ይኸው መጥሪያ ብሎ ነው ሰዎችን የወሰደው። እንግዲህ ይሄ ህግና ስርዓት የተከተለ ነው። ከማዕከላቸው ግን አንደኛው በኋላ ስሙን እንደሰማው ኮሎኔል ደመቀ
ዘውዱ
ይባል አልያዝም አልያዝም አሻፈረኝናል እንደውም ሌሎች ሴቶችና ህፃናቶችን ከለላ በማድረግ ቶክሲክ አፍታል ፈንጂዎችን ቦምቦችን ይወረውራል እና በዚህ ማከለ የተክሉ ይደረጋል በማከለ እንግዲህ ከጠጣ አስከባሪም ከሌላ ከሰላማዊ ከሲቪሉም የሰው ህይወት ይጠፋል በአጠቃላይ ይሄ ሰሞኑን ያለው ነገር ይሄን ነው እንግዲህ አንተ ወደ አነሳልኝ ወደ ኋላ አንድ ደረጃ ልመል
አዎ
አሁን ይሄ የወልቃይት የአማራ ብሔረተኝነት የማንነት ጥያቄ ኮሚቴ የሚባል ቡድን ነኝ ብሏል አንደኛ ይሄ ቡድን ህጋዊ ቡድን አይደለም የመደራጀት መብት አለ የመደራጀት መብት አልተከለከለም ይሄ ቡድን ግን በህጋዊ የፖለቲካ ፓርቲነት መደራጀት አልፈለገም አላደረገውም እንደሱ እንግዲህ ለምን አልፈለገውም ህጋዊ የሆነ ስትመዘገብ የህግ መስመር አለ ቦይ አለ ቦይ ስለምትጓዝ ቦይ ስለምትጓዝን አለመፈለግ ጭምር ነው የሆነው እንጂ ይሄ አጀንዳ አለኝ ብሎ እንደ ፖለቲካ ፓርቲ መወዳደር ሰሜን ጎንደር ውስጥ እና ወልቃይት እየተፈቀሱ የለ ፖለቲካ ስልጣን ለክልሉም የመወዳደር እና አላማውን አቋሙን የማስፈጸም መብት አለ ይሄንን ግን ማድረግ አይደለም የሚፈልገው በህቡ ነው የሚተካተተው እና ግን በጣም አንድ ሸዋጅ ነገር ይተከላል የአካባቢውንም ሰዎች የሚያጠናክርበት በተለይ ሰላማዊ አቋም ያላቸውን ሰዎች ግን ህገወጥ እንቅስቃሴ የማይፈልጉ ሰዎችን የሚሸውድበት መንገድ ምንድን ነው? ህገ መንግስቱ ይጠቅሳል። ህገ መንግስቱ በሰጠን የማንነት ጥያቄን የማንሳት መብት መሰረት የፌዴሬሽን ምክር ቤት ሄደን ጥያቄያችንን አቅርበናል ይላል። በመሰረቱ ህገ መንግስቱ የማንነት ጥያቄን የማንሳት መብት ቢሰጥም ይሄ ጥያቄ የሚነሳበትና እልባት የሚያገኝበትን መንገድ ግን አስቀምጧል። አንድ የማንነት ጥያቄ ያነሳ ቡድን ጥያቄውን ይዞ የሚሄደው ወደ ፌዴሬሽን ምክር ቤት ሲሆን ያ የማንነት ጥያቄ ያነሳ ብሔር ብሔረሰብ ወይም ህዝብ በሚኖርበት ክልል ምክር ቤት ነው። የክልሉ ምክር ቤት ጥያቄውን አይቶ በአብላጫ ድምፅ ተገቢ ጥያቄ ነው ብሎ ሲያሳልፈው ሬፈረንደም ይካሄዳል። ይሄ አዲስ ነገር አይደለም። ከዚህ በፊት ኢትዮጵያ ውስጥ ሲካሄድ የቆየ ነገር ነው። ስልጤ የማንነት ጥያቄ አንስቶ ከጉራጌ ተለይቶ ዞን ሆኖ ራሱን እያስተዳደረ ነው። በቅርቡ በአማራ ክልል የቅማንት ብሔረሰብ ይህንን ጥያቄ አንስቶ በኋላ ሌሎች አካላት ባልሆነ መንገድ ጠምዝዘውት ለሰው ህይወት መጥፋት ለንብረት መውደም ምክንያት ቢሆንም የማንነት ጥያቄው ግን ምላሽ አግኝቷል። ይሄ ነው ህጋዊ ስርዓት። እነዚህ ግን ይህንን ስርዓት አይከተልም። ይህንን ስርዓት የማይከተሉት ስለማይፈልጉት ነው እንጂ ይሄኛው እድል አለ። ግን ህጋዊን ለመምሰል ደግሞ ህገ መንግስቱን ይጠቅሱና ህገ መንግስቱ የሚያዘውን መስመር ግን የማይከተሉበት ሁኔታ አለ። እንግዲህ እነዚህ ቡድኖች እንደዚህ ደፍረው ወደ ጉዳዩን ውዥንብር በሚፈጥርና ለፖለቲካ አጀንዳ መጠቀሚያነት ሁከት ለመቀስቀስ ለመጠቀም እንዲነሳሱ ይህንን ጥያቄ እንዲያነሱ ያደረጋቸው መሰረታዊ ምክንያት ግን አለ። ዝም ብሎ አይደለም የተነሳው። በመሰረቱ የመልካም አስተዳደር ችግር ህዝብ ውስጥ የፈጠረው ቅያሜ ነው። ወልቃይት እንደምታውቀው የአማራም የአማሮችም ይኖራሉ፣ ትግራዮችም ይኖራሉ ለዘላለም። የወልቃይትም ከዚህ በፊትም ስነግርህ እንደነበረው የማንነት ጥያቄ ችግር የለበትም። የወልቃይትም አማራም ቢሆን ደስ ይላል፣ ትግሬም ቢሆን ደስ ይላል። የማንነት ጥያቄ ችግር የለበትም። ትግራይ ውስጥ ስለሆነ አማራ መሆን አለብኝ የሚል የማንነት ጥያቄ አንስተዋል። ማንሳት መብቱ አይደለም እያልኩ ነው፣ መብቱ ነው። ግን የማንነት ጥያቄ ችግር የለበትም። ግን ምን ይሆናል? በአካባቢው ላይ ረጅም ጊዜ የኖሩ ሰዎች አሉ። ነገሩ ከትግራይም ተወላጆች የሆኑትን ጭምር ነው እና በፊት የአካባቢው ሰላም አካባቢ ስለሆነ ብዙ ህዝብ ስለሌለ ሰፋፊ በጋሻ መሬት የያዙ ሰዎች አሉ። 20 ሄክታር ከዛም በላይ መሬት የያዙ ሰዎች አሉ። ሰሊጥ ነው የሚመረተው፣ ብዙ ምርት ይገኛል። እና ከ20 ዓመት ከ30 ዓመት በላይ ረጅም ጊዜ ምናልባት ከወላጆች የተወረሰ እስከ 40 ዓመት የሚቆየ ርስት ያላቸው ሰዎች አሉ። አሁን የአካባቢው አስተዳደር ምን አይነት ነገር ያደርጋል? መሬታቸው የሁሉ መሬት ላንተ ምን ያደርግልሃል? ይለና ቆርሶ ከሌላ አካባቢ ከዛው አካባቢ ሳይሆን ከዛው ከትግራይ ክልል ከሌላ አካባቢ ለመጡ ሰዎች መሬት ይሰጣል። እነዚህ ሰዎች ኤስታብሊሽድ ራይት አለ፣ ሂስቶሪካል ራይት አለ በዚህ መሬት ላይ ከመጠቀም የመነጨ የባለቤትነት መብት አለን ብለው ስለሚያምኑ በመሰረቱ በመርህ ደረጃም ከመጠቀም የመነጨ ረጅም ጊዜ ከመጠቀም የሚመነጭ የባለቤትነት መብት ስላለ ህግ ይህንን በአዋጅ ወይም በህግ ባልተፈቀደ መንገድ ስለሆነ የሚቀሟቸው ተቀይመዋል። በዚህ ላይ ግጭቱን ያባባሰው ደግሞ መሬቱን የሚሰጡት ከመሀከል ከመሀል ትግራይ አካባቢ ለሚመጡ ሰዎች ስለሆነ እንግዲህ በተለይ አሁን ከአማራዎቹ ብቻ ሳይሆን ከትግራይ ተወላጆችም ላይ ነው የሚቀሙት ረጅም ጊዜ ከኖሩ ስላቸው እንደው በዝም ብሎ ደም ሲቆጥር አማራነት የሚሰማው መነጠቁ ስላስቀየመው እንዴ ለዚህ ለዚህማ እንደው አማራ ክልል እኮ በሆን ኖሮ አልቀማም ነበር የሚል ነገር ውስጥ ያድርበታል። ይሄ ስትገፋ ሰው ስትገፋው በጣም እና መሄጃ ሲያጣ ወደዚህ አይነት ነገር የሚሄድ መሆኑን ቀዳዳ ነው የሚፈልገው መብቱን የሚያስከብርበት
ትክክል።
እና እንግዲህ ቺቅ ያኔ የአማራነት አማራ በሆንስ የሚለው ነገር አማራ የአማራ የማንነት ጥያቄ የቀሰቀሰው ሳይሆን መገፋት የፈጠረበት መንገድ ፍለጋ ነው። እንግዲህ አሁን እቺ ቁርሾ ስትነሳ እቺን ቀብ ያደርጋሉ። ይህን በማንኛውም ቦታ ላይ የተቀየመ በመልካም አስተዳደር የተከፋን ህዝብ
መንገድ ሰጠዋለን
ማድረግ የሚፈልጉ ብዙ ወገኖች አሉ። እና ይሄ ቅድም ያለው እንግዲህ የወልቃይት የማንነት የአማራ ብሔረተኝነት የማንነት ጥያቄ ኮሚቴ የሚባለው ከዚህ የተፈጠረ የፖለቲካ አጀንዳ ያለው
አንድ
የፖለቲካ አጀንዳ ለምን ኖረው የሚለው መኖሩን በምን አወቅ ህጋዊ አለመሆኑን የሚል ጥያቄ የሚነሳ ከሆነ ቅድም የነገርኩ ነው ህጋዊ አካሄድ አለመከተል ያስታውቃል። ይሄንን ቡድን ደግሞ ውጭ ያሉት ኢትዮጵያ ውስጥ ውከት እንዲነሳ ብጥብጥ እንዲነሳ ህገ መንግስቱ ችግር አለበት የሚል እይታ ለመፍጠር እንደዚህ አይነት የሚፈልጉ ቡድኖች ደግሞ ይህንን ተጠቀሙበት እና እዚህ ጋር ጋብቻውን ተፈጠረ በሁለቱ መካከል። በአጠቃላይ የትላንትናው ሂደት ይሄ ነው። እንግዲህ በተረፈ እነዚህ በተለይ የተያዙት ሰዎች ጉዳይ እንዴት ነው የሚታየው ምንድን ነው የሚለው
ቆቀ እዛ ከመድረሳችን በፊት እዛ ከመድረዛ ችግር ያለው የትግራይ ክልል ውስጥ ነው። አሁን ግጭት ተፈጠረ የሚባለው ሰሜን ጎንደር ውስጥ ነው፣ አማራ ክልል ማለት ነው አይደለም? እንደውም አሁን ከመውጣት በፊት ያነበብኩት ንባብ ላይ አዘዙ አካባቢም ችግር እንደነበረና ግጭት እንደነበረ የተጻፉም ጽሁፎች አሉ። ምንድን ነው ከትግራይ ክልል ወደ አማራ ክልል ሊያመጣው የቻለው? የአማራ ክልል ያሉት ሰዎች የትግራይ ክልል የሚያስተዳድራቸው አይደለምና አንዳንድ ጊዜ ምናልባት መንግስት ከሚለው ጋራ መንግስት የሚለው እውነተኛነትን አያሳይም ወይ? ሽብርተኝነትን በተለያየ መልኩ በተለያየ አካባቢ እንደሚንቀሳቀሱና ሁለተኛ ነገር ደግሞ እየተንቀሳቀሱ ካሉ ደግሞ እስካሁንስ ደግሞ ለምንድን ነው በቁጥር ስለ ያሉ እነዚህ ሰዎች የማንነት ጥያቄ አነሱ የተባሉትና አዲስ አበባ ፌዴሬሽን ምክር ቤት የመጡት ጨምረ ይህን ከጀመሩ ወደ 6 ወር ነው። በፊት ለፊት ወጥተው ከመናገር ከጀመሩና የዛን ጊዜ በውክልና በህዝብ ውክልና እንደሌላቸው ሁሉ የተናገሩበት በቪኦኤ ላይ አዳምጫለሁኝ። ይህን ያህል ጊዜ ለምን ቆየበት መንግስት እነዚህን ሰዎች ወይ ማውራት ወይም ደግሞ ህጋዊ እርምጃ ወስዶ ለፍርድ ማቅረብ ምንድን ነው የተሳነው?
እንግዲህ ከመጀመሪያው ልነሳልህና ጥያቄው የማንነት ጥያቄውም ካለ የአማራ ክልል ውስጥ የትግራይ ክልል ውስጥ ነው ያለው።
አዎ
ያለውም የሚቀርበው ለትግራይ ክልል ምክር ቤት ነው። አሁን ግን የሚበጠብጡ ሰዎች ግን ያሉት ከትግራይ ክልል ውጭ ናቸው።
ጎንደር ውስጥ ነው
ጎንደር ውስጥ ነው። ይሄን እኮ ነው የምታውቀው። የወልቃይት ውስጥ የሚኖረው የአማራ ደም አለብኝ የሚለውና ይሄ የአማራነት ስሜት የተቀሰቀሰበት ሰዎች ያነሱትና የእነሱ አጀንዳ አለመሆኑን የምታውቀው እኮ እስከ አዘዞ ድረስ ከሄዱ እኮ አዘዞ እኮ ወደ ደቡብ ጎንደር እኮ ነው።
እንደዚህ መሀልና ጎንደር ከተማ አካባቢ ነው። እኔ ሄጄ አይቼዋለሁ ባለፈው ጊዜ።
አዎ እኮ ይኸውልህ፣ ይሄንን ነው የምልህ። እና እነዚህ ነገሮች ምንድን ነው የሚያሳዩ? አጀንዳው የወልቃይት ውስጥ የሚኖሩ የአማራ ጥያቄ የአማራ ደደማለን የሚሉ ሰዎች ያነሱት ህጋዊ የማንነት ጥያቄ አይደለም። ይሄ የማንነት ጥያቄ ቅድም ባልኩ ሁኔታ ከተቀሰቀሰ በኋላ እችኑ ጫፏን ይዘው አማሮች መብታቸውን ጠየቁ በሚል አጀንዳ ህዝቡ ውስጥ ውዥንብር እየፈጠሩ ግን የትርምስና የመንግስትን ገጽታ የማጥፋት ህገ መንግስቱን አያከብርም በሚል ባልተቀበሉት ህገ መንግስት መንግስትን መልሶ ለመውቀስ ከመጠቀም ዝንባሌ የመነጨ አካሄድ የመነጨ መሆኑን በትክክል ያሳያል። ሌላው ሰዎቹ እስካሁን ድረስ ለምን አልያዟቸውም? እንግዲህ ኢትዮጵያ ውስጥ የህግ የበላይነት አለ። በደርግ ጊዜ ቢሆን እንኳን እንደዚህ በህቡ እንደንቀሳቀሰ እየታወቀ ቤት ውስጥ ቁጭ ብለህ እየተሰበሰብክ ቀርቶ ይሄ ሰውዬ ለብቻው ነው ብዙ ጊዜ የሚሄደው። እነዚህ ሰዎች ሁለት ሆነው ከሌላ ሰው ጋር አይገናኙ ቤታቸው ቁጭ ላሉ ተብሎ እስር ቤት ነው የምትከተተው። ምንም ጥያቄ የለውም። አሁን ግን እንደዚህ ያደረግ የሚያስችል ስርዓት የለም። ሰዎች ወንጀለኞች ናቸው። ወንጀለኞች ከሆኑ ወንጀለኛ መሆኑን የሚያረጋግጥ የሚያመለክት ተጠርጣሪ መሆናቸውን የሚያመለክት ማስረጃ ይዘ ፍርድ ቤት አቅርበ ፍርድ ቤት ያስይዘ ብቻ ነው የምትይዘው እና ፍርድ ቤት ማቅረብ አለባቸው። ለዚህ የሚሆን በቂ ማስረጃ ማግኘት አለባቸው። ዝም ብሎ የውሸት ማስረጃ ይኸው ይሄ 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 ያለን በዚህ ጠርጥረናቸዋል ብሎ ከባድ ወንጀል ዘርዝረው ቢያቀርቧቸው ደግሞ ፍርድ ቤት መጨረሻ ላይ ይህንን ያቀረባቸውን ለመያዝ የተጠቀመባቸውን የወንጀል ድርጊቶች ማስረዳት ታቅተውና በነጻ ይለቅበታል ፍርድ ቤት። ስለዚህ በቂ ክትትል አድርጎ የሰዎቹን ወንጀለኝነት በተጨባጭ የሚያሳይ ማስረጃ መያዝ አለበት። አለበለዚያ ከንቱ ነው የሚሆነው እና ይህንን ነገር የማድረግ ማስረጃ ያስፈልጋል። እንደዚህ ነኝ እኮ ብሎ በህቡ እየተንቀሳቀሰ ነው ብትል ፍርድ ቤት ይሄ እንደዚህ አይነት ነገር ወንጀል አይደለም እና ይሄ ሀገሪቷ ውስጥ የህግ የበላይነት ከመኖሩ የመነጨ ነው።
እዛው ላይ ትንሽ ይሄ ቀድ አሁን ቀደም ብዬ ያነሳሁል ጥያቄ አማራ ክልል ለመሆነ ችግር ያለው ትግራይ ከሆነ ለምንድነው አማራ ክልል የመጡት? እየስል ሻለቃ ኮሎኔል ደመቀ ዘውዱ አንደኛ ነገር የምታውቀው ነገር ካለ ስለሱ ትንሽ ብትነግረን ደስ ይለኛል። ያሰባሰብከው ነገር ካለ ሁለተኛ ነገር ይሄ ሰውዬ ነዋሪነቱ ጎንደር አማራ ክልል ውስጥ ነው እና እዛ ሆኖ እንዴት ነው የትግራይ ክልል ጋር ነው ችግር ብሎ የሚለው? እነዚህ የግንቦት ሰባት ሰዎች በእሳት አማካኝነት የኤርትራው ቴሌቪዥን አማካኝነት የሚያደርጉት እንቅስቃሴ ተከትሎ ከእነሱ ጋር የሚሰራ ምናልባት ካልሆነስ ሆኖስ እንደሆነ ምንድን ነው? ምን የተለየ መንግስት አድበስብሶ ነው መንግስት ራሱ የተወው? የምታውቀው ነገር ካለ
ኮሎኔል ደመቀ የመከላከያ ሰራዊት አባል የነበረ ነው። መከላከያ ሰራዊት የተገለለ ሰው ነው። እንግዲህ በምን
በኢህአደግ ማለት ነው
ነገሮች ዝር አሁ በኢህአደግ አሁን ባለው የኤክስትሪም መከላከያ ሰራዊት ውስጥ ሲያገለግል የነበረ ነው። ከኮሎኔልነት ማዕረግ የደረሰ ነው። በኋላ ግን ከሰራዊት ውስጥ ሁሉም ሰራዊት ውስጥ አይገልቅልም። ሰራዊቱ መሟላት ያለባቸውን ዲሲፕሊኖች፣ አመለካከቶች የያዙ ሰው ብቻ የሚገልቀው። ለምሳሌ ህገ መንግስቱን ያልተቀበለ እና ህገ መንግስቱን ለማስከበር ቁርጠኝነት የሌለው ሰው የመከላከያ ሰራዊት አባል ሊሆን አይችልም። ምክንያቱም የመከላከያ ሰራዊት አባል ህገ መንግስቱን የማስከበር ስራ ብቻ ነው። ያልተቀበልከውን ህገ መንግስት ለማስከበር እንደዚህ እና ሌሎች መሰል ዲሲፕሊኖችን ጭምር። አሁን ደመቀ በዚህ ነው የተገለለው እያልኩ አይደለም። ደመቀ ያሙኔ ግን ከሰራዊቱ የተገለለው የፊጂ መከላከያ ሰራዊት አባል የነበረ ነው። እንግዲህ አማራ ቁጭ ብሎ ወልቃይት የተነሳውን ጥያቄ የሚያረግበው በቃ አንተ እንዳልከው ነው። ወልቃይት ውስጥ አማራ ነኝ የሚል ሰው ካለ ይሄንን ጥያቄውን በህገ መንግስቱ መሰረት የሚያስፈጽምበት ስርዓት እያለ ይሄንን ትቶ እዚህ አማራ ጋር ቁጭ ብሎ እዛ ወልቃይት ውስጥ የሚበጠብጠው መድረሻው የወልቃይት ውስጥ የሚኖሩ የአማራ ህዝብ የማንነት ጥያቄ ሳይሆን አጀንዳው እዛ በመልካም አስተዳደር ጉድለት የተፈጠረን ቅያሜ ጫፍ ይዘው ይህንን ለትርምስ ከመጠቀም አላማ የመነጨና ሌሎች ይህንን ከሚፈልጉ ወገኖች ጋር ጋብቻ በመፈጸም ይህንን የማስፈጸም አካሄድ ነው። አጭሩ ይሄ ነው።
እሺ፣ ባለፈው ስለ ትምህርትና ትምህርት ተመራቂዎች ስናወራ ያልጠየቅኩ ነገር ነበር። እንኳን አልጠየቅኩም፣ ምክንያቱም ለዛሬው መንደርደሪያ ይሆነኛል። ባለችን ሰዓት እንጠቀምበት። አስራ ሁለተኛ ክፍል ፈተና ዛሬ ተጠናቋል። ስለሱ ያለ መረጃ ካለ ታቀብልናል። ግን ፈተናውን ተከትሎ ባለፈው ጊዜ በተለያየ ሚዲያ በተለይ እንዴ ተቃዋሚ ጓራ ውስጥ ያሉት ፈተናውን አግኝተናል እንደናባ እንደ ጃዋራ አይነቶቹ እንደ እሳት አይነቶቹ ፈተናውን አግኝተን ግን ለህዝብ መግለጽ አልፈለግንም ሐላፊነት አለብን ይያሉ ያወሩበትም ነበር ፈተናው ተጠናቀቀ አሁን ያንን ተከትሎ ግን ካለፈው አርብ ጀምሮ ይሄ ማህበራዊ ሚዲያውን ዘግቷል መንግስት መዝጋቱ ብቻ ሳይሆን ሌላ ሰው ሳይወራለት ራሱ ያዘግቻለሁ አስፈልጊ ሆኖ ስለአገኘሁት ዘግቻለሁ ይሚላል ብሎ አንደኛ ነገር ስለፈተናው እንዴት እንደተጠናቀቀ አጠራርገ ገለጽልን ከዛ በኋላ የሶሻል ሚዲያ አጠቃቀምና ሐላፊነት እንዲሁም ደግሞ መንግስትስ በዛ ላይ ያለው ህጋዊ ምርምጃ ለሉሰድ ሚልበት መሰረት የለም ህጋዊነት ግን ሐላፊነትን ተጠቅሞ የሚያደርጋቸው ሁኔታዎች ከሚዲያ አፈና ጋር ይያያዛሉ ክራቱላንትና ያዳመጥኳቸው ትላንት ከትላንት ወዲያ ያዳመጥኳቸው የሬዲዮ ፕሮግራሞች ስለነበሩ እነሱን መሰረት አድርጌ ነው የምጠይቀው።
እሺ እንግዲህ ፈተናው አሁን 12 ሰዓት ግሬድ 10 ደቂቃ ነው አሁን በማስተላለፍ ፕሮግራም በመሰረት ጊዜ ነው ኦሬዲ አልቋል።
እሺ
ተጠናቋል ማለት ነው 3 ቀናት ይፈተው በመላ ኢትዮጵያ። የሚገርም ነገር ወደ ፈተና ወደሚሰጥበት አዳራሽ በተለይ አዲስ አበባ ውስጥ ጥያቄና የመልስ ወረቀቶች ይዘው የገቡ ተማሪዎች ተይዘው ነበር እና በኋላ በር ላይ በፍተሻ ተቀብለዋቸው መምህራኖቹ ፈተናው መሰጠት ከጀመረ በኋላ እነዚህ ፈተና አገኘን ብለው ከነመልሱ የልጆች ከተማሪዎች እየተቀበሉት ነገር ሲያሳዩ በፍጹም ከተሰጠው ከተዘጋጀው ፈተና ጋር የማይገናኝ ሁሉ ሆነ አግኝተውታል።
የማይገናኝ ነው የሚገናኝ?
የማይገናኝ
እሺ
በቃ ምንም አንድ አይነት የሌላ የተፈጥሮ የተጣፈ ሆነ አግኝተውታል። እና ይሄ ምን ያሳያል? ፈተና ፈተናው እንዳመጣ ቢሆንም ሰዎች ግን ፈተናውን አግኝተናል እያለ የፈለገ ሰው መተለያየ አላማ እንደፈለገ ውዥንብር ሲነዛ መቆየቱን ነው የሚያሳየው። እና በዚህ ውዥንብር ውስጥ ደግሞ ተማሪዎች ፈተና ለፈተና የፈተና ስነ ልቦናቸው ይረበሻል፣ ስነ ልቦና ሁኔታቸው ይረበሻል። ለምሳሌ እነዚያ አሁን ፈተና አገኝን ብለው ማታ ይዘው የገቡ ልጆች እንግዲህ ከአንድ ቀን በፊት ወይ ፈተናውን ካገኙበት ቀን ጀምረው ጥናታቸውን ከማጥናት የተጠኑትን ከማደራጀት ይልቅ ተገኘ ያሉት ፈተና ላይ ነበር ጊዜያቸውን ያሳለፉት። ምንም አትጠራጠር፣ እነዚህ ፈተና አገኙን ያሉት ተማሪዎች ፈተናውን ሳያገኙ ብለው ሳይገምቱ ሲዘጋጁ ከነበሩት የበለጠ ረቦርተዋል።
በጣም
ጉዳት ዝጋት ነው ጉዳት አድርጓቸዋል ሁኔታ። እና እነዚህ ነገሮች ደግሞ የሚለቀቁት በማህበራዊ ሚዲያዎች ነው። ተማሪዎቹን በጣም ይጎዳል። እንደምታውቀው ደግሞ ማህበራዊ ሚዲያ ኃላፊነት እንደ ሚዲያ ኃላፊነትና ተጠያቂነት የሌለበት የሙያውን ኤቲክስ የማይጠብቅ በራሱ መንገድ የሚሄድ ስለሆነ ባለው ህግ መሰረት ስርጭቱን በአቃቤ ህግ በኩል በብሮድካስት ባለስልጣን ስርጭቱን ይዘህ ወይም በብሮድካስት የሚያደርገውን ነገር አስቀድመህ አይተህ እንደዚህ ከዚህ የተጠያቂነት ስርዓት የሌለው ሚዲያ ነው። ድርጊቱም ከተፈጸመ በኋላ ሄደህ የምትከሰው ሰው መቀጣጫ እንኳን እንዲሆን ሁለተኛ ሌሎች እንዳያደርጉት ሄደህ የምትይዘውና የምትጠይቀው ሰው የለም። እና በአጠቃላይ ምን ልልህ ነው የፈለግኩት፣ የሚዲያ ስራ ሀሳብን በነጻነት የመግለጽ መብትና ነጻነት የሚገለጽበት የዚህ የመሰረታዊ ሰብአዊ መብት ፖለቲካዊ ሰብአዊ መብት እውን የሚሆንበት መንገድ ቢሆንም ዝም ብሎ መረን የሚለቀቅና ተጠያቂነት የሌለበት አይደለም። ተጠያቂነት አለበት በየትኛውም ሀገር። የሰዎችን ክብር፣ የሰዎችን ሰላም፣ የሰዎችን ጥቅም የሚጎዳ ከሆነ፣ በህይወታቸው ላይ ጉዳት የሚያደርስ ከሆነ፣ ውከትና ግርግር የሚፈጥር ከሆነ፣ የሰውን ስም የሚያጠፋ ከሆነ ታጥቀይ በህግ ይጠየቃል። እና ሚዲያ የሀሳብን የመግለጽ ነጻነት የሚገለጽበት ስለሆነ ዝም ብሎ ምረን አይለቀቅም። እነዚህ ገደቦች አሉበት። እንደ ማንኛውም መብትና ነጻነት የሌሎችም መብትና ነጻነት እስካልነካ ድረስ ብቻ ነው መንቀሳቀስ የሚችለው። እና እንደው ብዙዎች አሁን ሲናገሩ ሰምቻለሁ፣ ቪኦኤም ላይ ሌሎችም ላይ ሚዲያውን መዝጋት ማለት ሀሳብን በነጻነት የመግለጽ መሰረታዊ ህገ መንግስታዊ መብታችን የሚጻረር ነው ያሉት። መሰረታዊ ህገ መንግስታዊ መብት የምትጠቀመው ሌሎችን ሰዎች እስካልጎዳህ ድረስ ብቻ ነው። በጋዜጣ ይህንን ማድረግ አትችልም። ስለዚህ በሌላ ሚዲያ ይህንን ማድረግ አትችልም። መርሁ ይሄ ነው እና የሶሻል ሚዲያ ደግሞ በሌላ ህግ በህግ የምትጠይቅበት አግባብ ስለሌለ ተጠያቂ የሚሆንም ሰው ስለሌለ ሊያስከትል ከሚችለው ጉዳት መከላከል የምትችለው በምንድን ነው? እሱ ጉዳት ሊያስከትልበት በሚችልበት ጊዜ ውስጥ ጊዜና ሁኔታ ውስጥ በማገድ ብቻ ነው። ምንም አይደለም ያልከው
እዚህ ሀገር አሁን
እና ይሄ ነገር ደግሞ ይታገሉ የዛሬ 5 ዓመት አስታውሳለሁ እንግሊዝ ውስጥ ወሮበሎቹ ከተፈጠሩብን ያሉ ጊዜ ሁከቱ እየተባባሰ ሲሄድ ዘርፋው በጣም ሲባባስ የእንግሊዝ መንግስት ወላጆች ልጆቻችን ተቆጣጥረው ይሄ ነገር የማይቆም ከሆነ በተለይ ሁከቱ እየተቀሰቀሰ ያለው ሶሻል ሚዲያን ፌስቡክን ዘጋዋለሁ ነው ያለው።
እዚህ ሀገር
የመግለጽ ነጻነት ላይ ከሚጣል ገደብ ምንም ጋር አይገናኝም። ምክንያቱም ሀሳብን የመግለጽ ነጻነት የሌሎችን መብትና ነጻነት መዳፋትን አያጠቃልልም።
ከዛው ላይ ልጨምርልህና እዚህ ሀገር ባለፈው 6 ወር ይሄ የሽብርተኞች በተለይ ወጣቶችን ብዙ ወደዛ እየሄዱ እያመሩ ሲያደርጓቸው የአሜሪካን መንግስትም ታላላቅ መንግስታትም የፌስቡክ ባለቤቶችና የትዊተርን ባለቤቶች ይሄን ነገር እንዲከታተሉ አድርገው ፌስቡክ እንደውም እንደነዚህ አይነቱን ሰዎች ተከታትለን ጉግል መሰለኝ እንደውም ተከታትለን እናጋልጣለን እስከ ማለትም እየደረሱበት ጊዜ አለና ግን ችግር ያለው ዞሮ ምንድነው ደሃና ሀብታም ነው። ደሃ ሀብታም ሲናገር ይደመጣል፣ ደሃ ሲናገር ግን በመጥፎ ነገር ነው የሚመነዘረው። መደረሻ የሐሳብን በነጻ የመግለጽ መብትህ እንደተጠበቀ ሆኖ ግን መደረሻ ከምትለው አኳያ መንግስት ያደረጋቸው የወሰደው እርምጃ ደግሞ በግልጽ ወጥቶ እርምጃው ተወስዷል። ምክንያቱም ተማሪዎቹን ወደ ሌላ አመለካከት ሳይሆን ወደ ሌላ ሽብር ውስጥ ተፈጥረው ችግር እንዳይፈጥርባቸው ከሚል በብሎ መንግስት ራሱን ተናግሮ ፊት ለፊት ከዛ ኳያ አጠር አድርግና እሱን አስተካክልኝና ወደ እንትን እናደርገው።
አየህ ቅድም እንዳልኩ ተማሪዎች ጎዱ ነበረ እና ተማሪዎቹ መጎዳት የለባቸውም ማንም በሚሰጠው ይህም ቅድም እንዳልኩ ሀሰተኛ ፈተና አግኝተው ጥናታቸው እንደተው እሱን ፈተና ሲሰሩ የነበሩ ተማሪዎች ነበሩ። ተጎድተዋል እነዚህ እና ማንም ከየትም እንደዚህ እየለቀቀ ብዙ ተማሪዎች ሊጎዱ ነው እና ይሄ ውዥንብር መነዛት የለበትም። ተማሪዎቹ ወጣቶች፣ ገና ለጋ ወጣቶች ናቸው። በቀላሉ ውዥንብር ውስጥ ሊገቡ ይችላሉ። መጠበቅ አለበት። ይሄ ምን ለማድረግ ነው? ሀሳብን የመግለጽ ነጻነትን በመጠቀም ሽፋን ሰዎችን ሰዎች ጉዳት እንዳይደርስባቸው ለመከላከል የተደረገ ነው እና የሚገርመው ደግሞ አንድም ወላጅ በዚህ ላይ ቅሬታውን አላሰማም። አንድም ተፈታኝ ተማሪ በዚህ ላይ ቅሬታውን አላሰማም። ቪኦኤ ያነጋገራቸውን አይተህ ከሆነ ስርዓቱን እንዲቃወሙ አቅጣጫ የተሰጣቸው ሰዎች በሙሉ ሶሻል ሚዲያው መዘጋቱና ፈተናው በሰላም መፈተናቸው ጥሩ መሆኑን ነው የተናገሩ እና ይሄ ባይሆን ኖሮ ጉዳት ይደርስ ነበር። ስለዚህ ጉዳትን ለመከላከል የተወሰደ እርምጃ ነው እንጂ ተገቢ መብትና ነጻነትን ለማገድ የተደረገ
ምናልባት በቅዳሜ መልሰን በሌላ አርዕስት ልናመጣው እንችላለን። ምክንያቱም ሰፋ ያለ አርዕስት ነው። አንድ ደቂቃ አለችኝ። በአንድ ደቂቃ ውስጥ የምትነግረን ነገር ካለም የአዋሳ ኢንዱስትሪያል ፓርክ ተመርቋል። የወደፊት የኢትዮጵያ ጥቅምና የተለያዩ የአሜሪካን ትላልቅ ካምፓኒዎች ለስራ ለመጀመር መዘጋጀታቸውን ይገልጻል እና ከዛ ላይ መንደርደሪያ የሚሆነን እሱን አድርገውና በዚህ እንቋጨው።
አዎ እንግዲህ የኢንዱስትሪ ፓርኮች ኢንቨስትመንትን የሚስቡ ናቸው። በአጭሩ ምንድን ነው እሱ? መሰረተ ልማቱ የተሟላ የመሬት ስጡኝ አትስጡኝ ቢሮክራሲውን የሚያቃልል በአጠቃላይ ለስራ አመቺ የሆነ የኢንዱስትሪ መንደር ለመንገድ፣ ለሰው ኃይል ለአመቺ በሆነ ሁኔታ የሚዘጋጁ መንደሮች ናቸው እና በተለይ እስካሁን ድረስ የሚገነቡት ደግሞ ውጭ ሀገር የሚመጡ ባለሀብቶችን የሀገሩም ውስጥም ግን በዋናነት የኤክስፖርት ላይ የሚያተኩሩትን ለመሳብ የተዘጋጀ ነው። ይሄ የሀገሪቷን ኤክስፖርት ለማሳደግ እና ከኤክስፖርቱ ባሻገር ደግሞ የኢንዱስትሪው ግብርናውን እየተካ እንዲሄድ የግብርናውን ድርሻ ለማስፋት እየተወሰደ ያለ እርምጃ ነው። እንግዲህ ዝርዝሩ ብዙ ነው።
እሺ፣ ወደ ቅዳሜ እናዛወራለን። በጣም ለማመስግነው አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ይጠናቃል። የሳምንታዊ ሀገር በዚህ ሰሞን የተሰኘው ዝግጅታችንን ለማዳመጥ በድረ ገጻችን www.thevoiceofethiopia.com እንዲሁም በFacebook አምዳችን Voice of Ethiopia መከታተል ስላችሁ ስላዳመጣችሁን እያመሰግናለሁ። በሚቀጥለው ሳምንት እስከምንገናኝ ሰላም፣ ፍቅር፣ ደህንነት፣ ጤንነት ለህዝባችን ለሀገራችን ደህና ሁኑ።
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።